Voice of America.
ኢትዮጵያ አሁን ያለችበት ሁኔታ ከ2007ቱ ምርጫ አንስቶ በሀገሪቱ ውስጥ የተካሄዱ ሂደቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግስቱ የተሰጡ ምላሾችም የህዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይ ናቸው። የህዝቡ ጥያቄዎችና የሚጠበቁ ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ ሁኔታዎች መሆናቸውን ማስታውሰዋል። እስክንድር ፍሬው ተከታዩን ዘግቧል።
ኢትዮጵያ በሌላ የካቢኔ ሹምሽር በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የሀገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለ ማርያም ደሳለኝ አብቅቶ አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለ ማርያም ደሳለኝ የመጀመሪያ 2 ዓመታት በንጽጽር እየተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺህ የሚቆጠር ህዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሐሳቡ እንዳልተወከለ ድምጹ እንዳልተቆጠረ ተሰማው ይላሉ የፖለቲካ መሪዎችና ተንታኞች። የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለ ማርያም አንዱ ናቸው።
እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል። የ2007 ምርጫ እና ህዝቡ የተረዳው ምንድነው? አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው። ምክንያቱም አንድ ፓርቲ በምንም አይነት በ100% ሊያሸንፍ አይችልም። ተቃዋሚዎች በእርግጥ አሉ፣ ኢትዮጵያ ውስጥ ደግሞ በብዛት ነበሩ። እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት ይችላለሁ። ምክንያቱም እንደው 100% ምርጫ ማንም የትም ተደርጎ አያውቅም። የትም ምንም ጊዜ ቢሆን ተቃዋሚዎች አሉ። እና ያ ምርጫ ህዝቡን ተስፋ አስቆርጦታል። አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በበኩላቸው ከምርጫ ውጤት በተጨማሪ ለተቃውሞ ምክንያት ያሏቸውን ነጥቦች ጠቅሰዋል።
በተደጋጋሚ በመንግስት እንደተነገረው፣ በገዢው ፓርቲ እንደተነገረው ህዝብን አድርገን በመምራት ላይ ያጋጠመው ፈተናዎች የመልካም አስተዳደር፣ የህግ የበላይነት ጦት ወይም እጥረት፣ የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ፣ እነዚህ ሁሉ ተዳምረው ነው እንግዲህ ያመጡት እና ይሄ ብቻ አይመስለኝም፣ ምርጫው ብቻ አይመስለኝም።
በህዳር 2008 የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የ2007ቱ ምርጫ ተከትሎ የተቋቋመው ካቢኔ ገና 2 ወራት እንኳን አልሞላውም ነበር። በዚያው ዓመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች የአገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን የአስቸኳይ ጊዜ አዋጅ አወጀ። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ።
ህግና ስርዓትን መሰረት በማድረግ ስራዬ ለመፈጸም ቃል እገባለሁ።
በጥቅምት 2009 ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሹምሽር አደረጉ። ከተቋቋመ 1 ዓመት ብቻ የሆነውን ካቢኔም እንደገና አዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችን የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ። እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው የአስቸኳይ ጊዜ አዋጅ ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓ.ም የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግስት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታየም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ።
ቅድም እንዳልኩት የነበሩት ችግሮች የተከማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰነ እርምጃዎች ባጭር ጊዜ ውስጥ ይስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። ሁለተኛ በቂ ፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁርጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ክስመታዊ መሻሻሎችን በሚጠብቁበት እና ይሄ ሊሆን ሳይችል በሚደረግበት ጊዜ የተለመደ የማዘናጊያ ስልት ነው። አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ ያየናቸውን ነገሮች ተከትለዋል።
ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩም።
ይህ እንደው ቁስልን ዝም ብሎ ማሟሽ ነው እንጂ ሙሉ መድኃኒት መስጠት አይደለም። እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩም። ምናልባት ግፋቢል ሰዎች ነው የተቀየሩት። ፖሊሲው እንዳለ ነው። በህገ መንግስቱም ሆነ በፓርቲያቸውም ደንብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም፣ ሊሉም አይችሉም ነበር። እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይንም ለውጥ ነው ብሎ መደምደም የሚቻል አይደለም።
መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የስልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለሀገር ውስጥ የመገናኛ ብዙሃን በሰጡት አስተያየት ይህንኑ ያንጸባረቁት
በሀገር አቀፍ ደረጃም በኢህአዴግ ስራ አስፈጻሚነትና በኢህአዴግ ምክትል ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ እውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷና ህዝቦቿን በማስተባበር ልጅቱንም ኢህአዴግን እንደ ግንባርን በማስተባበር ለዚህ ደረጃ ላይ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በምናስብበት በዚህ ጊዜ በገዛ ፍላጎታቸው ስልጣናቸውን ለመልቀቅ መወሰናቸው ትልቅ አሉታዊነት እንደሆነ በመቀበል ይህንንም ድርጅታቸው ይህንን ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አሉታዊነትና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል ማለት ነው።
ከአራቱም ብሔራዊ ድርጅቶች 45 አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚኒስትር ድምፅ አሰጣጥ እንደሚመርጥም አቶ ሽፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ከአቶ መለስም ሆነ ከአቶ ኃይለ ማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና።
እኔ እንደምገምተው ኢህአዴግ እስካሁን ድረስ ፈረንጆች የሚሉት ቲንኪንግ ዊዝን ዘ ቦክስ የሚሉት ነገር አለ እና ቲንኪንግ አውትሳይድ ዘ ቦክስ ራሳቸው ሳጥን ውስጥ እያሰቡ ነው፣ ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚቀጥለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጡ ኢህአዴጎች ማለት ነው ይህንን ወጣት ማረጋጋት መቻልና ያለመቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ እለፉ የሚለው አይነት አይመስልም። ሳይሆን እስር ቤቶኝም ሲገመግሙ ከእስር ቤት ውጭ ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪ መስተማሪ ወጣቱ መሰረታዊ ለውጥ እየጠየቀ ነው፣ እየፈለገ ነው። ይህንን ማን ያረጋጋል? ትልቁ ፈተና እሱ ይመስለኛል። ኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም ነው እሱ ፈተና። ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልትሄድ ትችላለች።
በዚህ ርዕስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረግኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።